የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
And people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely.
ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን መግለጻቸው ጋር በተያያዘ የታሰሩና በእስር ላይ የሚገኙ ሰዎችን በተመለከተ ጉዳያቸው በደንብ መታየት እንዳለበት አምናለሁ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ናቸው።
ዝርዝሩ በለቱ አብይ ረስ ይቀርባል።
የሁለተኛው አጋማሽ የዛሬ ረቡዕ ፕሮግራሞች ኢትዮጵያውያን በአሜሪካና ሴቶችና ቤተሰብ ናቸው። ቀደም ብሎ ግን በዚምባብዌ ወቅታዊ ሁኔታ ላይ የባለሙያ ትንታኔ ይኖረናል።
ረቡዕ ህዳር 13 2010 ዓመተ ምህረት ነው። ዛሬ ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል።
ተረኛ የፕሮግራም አስተናጋጆቻችሁ እኔ አዲሱ አበበና
ቆንጂት ታዬ ነን። ንጉሱ ታምሬ ፕሮግራሙን ይመራል።
መልካም ምሽት። አሁን ዜና።
ለ37 ዓመታት ስልጣን ላይ የኖሩት የዚምባብዌ መሪ ሮበርት ሙጋቤ ስልጣናቸውን መልቀቃቸውን ተከትሎ ኤመርሰን ምናንጋዋ ተነጎዲያ አርብ አዲሱ ፕሬዝደንት ሆነው ቃለ መሐላ እንደሚፈጽሙ የሀገሪቱ ፓርላማ ይፋ አድርጓል። ፓርላማው ይህን ዛሬ ያስታወቀው ሙጋቤ ካባረሯቸው በኋላ ብድግ ብለው ሀገር ጥለው ኮብልለው የሰነበቱት ምናናንጓ ተመልሰው ይገባሉ ተብለው እየተጠበቁ ባሉበት በአሁኑ ወቅት ነው። ሮበርት ሙጋቤ ስልጣን በመልቀቃቸው ህዝቡ እስከ ሌሊት ደስታውን ሲገልጽ ነው ያደረው። ዋና ከተማዋ ሐራሬ ነዋሪዎችም ጎዳና ላይ ወጥተው ለሀገራቸው ያላቸውን ተስፋ ገልጸዋል።
The whole idea is that President Mugabe, we have always been insisting, even before the events that have been taken
place. የዚምባብዌ ህዝብ የሚፈልገው ሙስና ርቆ ማጭበርበር፣ አምባገነንነት ነጻ ሆኖ በደንብ የተደራጀ አስተዳደር ነው ያናውቃለሁ። እግዚአብሔር ይመስገን ይሄንኑ እያየን ነው።
የ93 ዓመቱ ሙጋቤ የፖለቲካ ተቀናቃኞቻቸው ላይ ድብደባ፣ ሰቆቃና ግድያን ጨምሮ የሰብአዊ መብት ረገጣ በመፈጸም ሲነቀፉ የቆዩ ናቸው። የእሳቸው ደጋፊዎች እንደ አውሮፓውያን በ2000 ዓመተ ምህረት የነጭ ገበሬዎችን ሁዳዶች መውረስ በጀመሩበት ወቅት ምዕራባውያን ሀገሮች በእሳቸውና በተባባሪዎቻቸው ላይ ማዕቀብ መደንገጋቸው የሚዘነጋ አይደለም። ሁዳዶቹ በቂ የሰፋፊ እርሻ ልምድ ለሌላቸው ከተሰጡ በኋላም የሀገሪቱ የግብርና ምርትና ኢኮኖሚዋ በከፍተኛ ደረጃ አቆልቁሏል። በ2008 የዋጋ ግሽበቱ መጠን 231 ሚሊዮን ከመቶ ሲደርስ ነቀፋው እየበረታ መጥቶ ሀገሪቱ በገንዘቧ በዚምባብዌ ዶላር መጠቀም ማቆሟም የሚዘነጋ አይደለም። በዚህ ላይ በምክትል ፕሬዚደንት ሆነው ቃለ መሐላ በሚፈጽሙት በኤመርሰን ምናንጋዋ ታሪክ ላይ በመጽሔት ክፍለ ጊዜ ዘገባ ይቀርባል።
የዩናይትድ ስቴትስ ጦር ኃይል ሶማሊያ ውስጥ በአብራሪ አልባ አውሮፕላን ባካሄደው ጥቃት ከ100 በላይ የአልሻባብ ታጣቂዎች መግደሉን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ትናንት ማክሰኞ የተካሄደው ጥቃት ከሶማሊያ ዋና ከተማ ሞቃዲሾ 200 ኪሎ ሜትር ርቀት ላይ በሚገኘው ቤይ ክፍለ ግዛት የአልሻባብ ተዋጊ ማሰልጠኛ ካምፕ መደብደቡን የእዙ ባለሥልጣን ለቪኦኤ ገልጠዋል። የአፍሪቆም ቃል አቀባይ ሌትና ኮማንደር አንቶኒ ፍላቪዮ በቦታው የነበሩት ታጣቂዎች እንደነበሩ በግልጽ ተመልክተናል ብለዋል። የአየር ጥቃቱ የተካሄደው ከሶማሊያ መንግሥት ጋር ተቀናጅቶ መሆኑን ያስታወቀው የዩናይትድ ስቴትስ የጦር ኃይል ዓላማውም ሶማሊያ በግዛቷ ውስጥ ያሏትን ስጋቶች እንድታስወግድ ለመርዳትና በዓለም ዙሪያ የሽብር ጥቃቶችን ለማካሄድ ሴራ ለማቀድ ሊውል የሚችሉ ምሽጎችን ለመደምሰስ መሆኑን አመልክተዋል። ዩናይትድ ስቴትስ በዚህ የአውሮፓውያን 2017 ዓ.ም ውስጥ እስካሁን በአልሻባብ ላይ ወደ 30 የሚደርሱ ጥቃቶችን አካሄዳለች። በዚህ የአውሮፓውያን ህዳር ወር ብቻ ከ6 በላይ ጥቃቶች አድርሳለች።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞዋን ዩጎስላቪያ ጉዳይ የሚመለከተው ዓለም አቀፍ የወንጀል ችሎት በጀነራል ራትኮ ምላዲች ላይ ጥፋተኛ ናቸው የሚል ብይን ሰጥቷል። ምላዲች እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ውስጥ የዘር ግጭት ሲካሄድ ወታደራዊ አዛዥ በነበሩበት ወቅት የጦርነት ወንጀል ፈጽመዋል ተብለው ተከሰዋል። ለብዙ ሰርቢያውያን ጀግና ሲሆኑ እኚህ ሰው ለብዙ ቦስኒያውያን ደግሞ አራጅ ናቸው ስትል የአሜሪካ ድምጽ ሬዲዮ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ ጠቅሳለች። ለ16 ዓመታት ያህል በድብቅ ከቆዩ በኋላ ተይዘው ለአምስት ዓመታት በእስር ቆይተዋል ምላዲች። አዳነች ፍስሐዬ ዘገባውን ይዛለች።
ዓለም አቀፍ የወንጀል ችሎት የቦስኒያ ሰርብ ወታደራዊ መሪ በነበሩት ራትኮ ምላዲች ላይ የጥፋተኛነት ፍርድ የሰጠው በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ክስ ነው። ችሎቱ በምላዲች ላይ ካቀረባቸው 11 ክሶች በአስሩ ጥፋተኛ ናቸው የሚል ብይን ሰጥቷል። ክሶቹ ሰዎችን ማጥፋት፣ መግደል፣ ማባረር፣ በሲቪሎች ላይ ጥቃት ማድረስ የሚሉት ይገኙባቸዋል። የዕድሜ ልክ እስራት ተበይኖባቸዋል። በፍርድ ሂደቱ ወቅት ዳኛ አልፎንስ ኦሪ ምላዲች ይመሩት የነበረው ወታደራዊ ኃይል ስለፈጸመው ወንጀል ገልጸዋል።
ካውንት 1 ጄኖሳይድ።
አንደኛው ወንጀል የዘር ማጥፋት። እንደ አውሮፓን አቆጣጠር ሐምሌ 1995 ላይ የቦስኒያ ሰርብ ኃይሎች በተባበሩት መንግስታት ድርጅት ሲጠበቅ የነበረውን ስሬብሬኒካን ወረሩ። 15,000 የሚሆኑ ሰዎች በአቅራቢያ ወደ ነበረው ጫካ ሸሹ። አላማቸው በቦስኒያ ሙስሊሞች ስር ባለው ቦታ ለመድረስ ነበር።
በዛን ወቅት የሸሹት ሰዎች ስለነበረው ሁኔታ ገልጸዋል።
They were chasing us through the forest as if they were
hunting. ጫካ ውስጥ ጥንቸሎችን ያድኑ ይመስል ሲያባረሩን ነበር።
I was lucky to be near the free Bosnian.
በነጻው የቦስኒያ ድንበር አጠገብ መኖሬ ጠቀመኝ። የሆድ ቀን እጄ ላይ ተሸክሜ ወጣው።
ከጦርነቱ በኋላ በብዙ ሺህ የሚቆጠሩ የሰረብኔካ ክልል ሰዎች በገፍ የተቀበሩበት መቃብር ተገኝቷል። ብዙዎቹ እጃቸው እንደታሰረ መሞታቸውን ያሳያል። እስረኞች ነበሩ ማለት ነው።
ሚያንማር የቀድሞዋ በርማ ውስጥ ሙስሊም ሮሂንጃዎችን ሀገር ጥለው በብዛት ወደ ጎረቤት ባንግላዴሽ እንዲሰደዱ ያደረገውን ሁከት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዘር ማጽዳት ሲሉ ገልጸውታል። ሚስተር ቲለርሰን ዛሬ ረቡዕ ባወጡት የጽሑፍ መግለጫ የተገኙት ሀቆች በጥንቃቄ ተመርምረው ከተጠኑ በኋላ ራኪኔ ክፍለ ግዛት ውስጥ ሮሂንጃዎች ላይ የተፈጸመው ተግባር የዘር ማጽዳት መሆኑ ተደርሶበታል ነው ያሉት። ከዚህ ውሳኔ ላይ መደረሱ ታዲያ የትራምፕ አስተዳደር በሚያንማር መንግስትና በድርጊቱ በተሳተፉት ላይ ያነጣጠረ ማዕቀብ እንዲጥል ግፊቱን ያበረታተዋል።
በተባበሩት መንግስታት ድርጅት የተመራ የሶሪያ አዲስ የሰላም ድርድር በቀጣዩ ሳምንት ሊጀመር እቅድ ተይዟል። በአሁኑ ወቅት ዛሬ ረቡዕ ተቃዋሚ መሪዎቹ ጠንከር ያለ የአንድነት አቋም ይዘው ለመቅረብ ሳውዲ አረቢያ ውስጥ ተሰባስበው እየሞከሩ ናቸው። በዚሁ በሌላ በኩል በሶሪያው ግጭት ዙሪያ ከበድ ከበድ ያለ ተሰሚነት ያላቸው በርካታ ሌሎች ሀገሮች ደግሞ ሩሲያ ውስጥ የራሳቸውን ምክክር ይዘዋል። እንደ አውሮፓውያን አቆጣጠር በ2011 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ፕሬዚደንት ባሻር አልአሳድን የሚቃወሙት ሽምቅ ተዋጊዎች በተበታተነ ኃይል ከተሰለፉ ቆይተዋል። በመሆኑም በአንድ የጋራ ድርጅት የመሰባሰብ ሙከራቸው በተለያዩት አንጃዎች አለመግባባት ምክንያት ሲጓተት ቆይቷል። የተባበሩት መንግስታት ድርጅት ልዩ የሶሪያ ልዑክ ስቴፋን ዲሚስቱራ ዛሬ ሪያድ ውስጥ ባደረጉት የመክፈቻ ንግግር በቀጣዩ ሳምንት ጄኔቫ ውስጥ በሚካሄደው ድርድር ላይ ጠንካራ የሆነ የአንድነት አቋም የያዘ የተቃዋሚዎች ልዑካን ቡድን ሊገኝ ይገባል ብለዋል።
በመጨረሻም የሊባኖስ ጠቅላይ ሚኒስትር ሰኢድ ሐሪሪ ስልጣኔን በፈቃዴ ልለቅ የነበረኝ ሀሳብ ፕሬዚዳንቱ ሚሼል አውን ስለጠየቁኝ በይደር ይዤዋለሁ ሲሉ ዛሬ ተናገሩ። ሐሪሪ ዛሬ ረቡዕ በዋና ከተማዋ ቤይሩት ከተካሄደው የነጻነት ቀን ሰልፍ በኋላ በቤተ መንግስቱ ባደረጉት ንግግር የሥራ መልቀቂያችን ያዘገዩት ከፕሬዚዳንቱ ጋር ለመነጋገር ጊዜ እንዲያገኙ መሆኑን ተናግረዋል። ሊባኖስ በክልላዊ ግጭቶች ጉዳይ ገለልተኛነቷን እንደጠበቀች መቆየት እንዳለባት ደግሞ አሳስበዋል። በቅርቡ ጠቅላይ ሚኒስትር ሐሪሪ ሳውዲ አረቢያ ሆነው ስልጣኔን ለቃለሁ ካሉ በኋላ እዚያው በመክረማቸው ታስረው ይሆናል የሚል ጥርጣሬ ፈጥሮ የፖለቲካ ቀውስ ማስከተሉ አይዘነጋም። አድማጮች ሴናው አበቃ። ይህ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚያስተላልፈው የዛሬ ረቡዕ ፕሮግራማችን ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነኝ። በነን ወሃያ ተበላሽ መሰል ይሆን። በሁለተኛው አጋማሽ ከምናቀርብላችሁ ዝግጅቶች መካከል ባጭሩ
መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይሄው ነው።
ሻለቃ ዳዊት ወልደ ጊዮርጊስ ናቸው።
የሮበርት ሙጋቤን አወዳደቅ በተመለከተ ከሰጡት ትንታኔ ላይ የተወሰደ ነው።
የሁለተኛው አጋማሽ ቀዳሚ ዝግጅት ነው።
አሜሪካ የሚኖሩ ኢትዮጵያውያን ታንክስጊቪንግን ማለትም የነገውን የምስጋና ቀን እንዴት ነው የሚያከብሩት?
ታንክስጊቪንግ በየጊዜው ሁላችንም ተገናኝተን ፍቅራችንን እንገልጽበት ነው። ስንበላም ስንጠጣም ሆነ ስንጸልይ በሀገራችን ያሉትን ወገኖቻችንን እናስታውሳለን።
ለተደረገልን መልካም ነገር ሁሉ ምስጋናችንን የምናቀርብበት ቀን ነውና የምስጋናና የፍቅር ጊዜ ብለነዋል እኛ።
አቶ ብንያም ታመነ ከቦስተን፣ ወይዘሮ ኤልሳቤጥ ሞገስ ከዚሁ ከኒው ጀርሲ የዛሬው ኢትዮጵያን በአሜሪካ ፕሮግራም እንግዶቻችን ናቸው።
ሌላው የሁለተኛው ክፍል መሰናዶ ነው። አሁን የዕለቱ አብይ ርዕስ
ቀደም ሲል በኦሮሚያ በሶማሌ ድንበር ባለፉት ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ብጥብጥና ሁከት እንደሚያሳስባቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ገለጡ። በዚሁ ወቅታዊ ጉዳይ ላይ ከሀገሪቱ ባለሥልጣናት ጋር እየተነጋገሩ እንደሆነም አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬነር በአዲስ አበባ ባደረጉት የመጀመሪያ ቃለ ምልልስ ጠቁመዋል። የኢትዮጵያ መንግስት የጸረ ሽብር ህጉን እየተጠቀመ ያለበት ሁኔታ ዩናይትድ ስቴትስን እንደሚያሳስባት ይበልጡኑ ሀሳባቸውን በሰላማዊ መንገድ በመግለጣቸው ምክንያት የታሰሩ ሰዎች ጉዳይም በደንብ መታየት እንዳለበት አምባሳደሩ አስታውቀዋል። ነገ በሀገራቸው በዚህ በዩናይትድ ስቴትስ ማለት ነው በሚከበረው ታንክስጊቪንግ የምስጋና ቀን ዋዜማ አምባሳደር ማይክል ሬነር በአዲስ አበባ በሚገኘው የአሜሪካ ኤምባሲ ያነጋገራቸው እስክንድር ፍሬው ነው። ተከታዩን ልኮልናል።
አምባሳደር ማይክል ሬነር Happy Thanksgiving.
Thank you very much. Happy Thanksgiving to you.
And thank you very much for your time.
My pleasure.
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ወደ አዲስ አበባ ከመጡና ስራቸውን ከጀመሩ በኋላ የሰጡት የመጀመሪያ ቃለ መጠይቅ። አምባሳደሩ በዚህ ቃለ መጠይቅ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ያገራቸውን አቋም አንጸባርቀዋል። በኦሮሚያና በሶማሌ ድንበር የተጀመሩና ከሌሎችም አካባቢዎች የተደመጡ ግጭቶች ያሳስቡናል ብለዋል አምባሳደሩ።
Since I arrived in Ethiopia about 6 weeks ago, I've had many people including many Ethiopians tell me I've arrived at an interesting time for Ethiopia and given Ethiopia's
ከስድስት ሳምንታት በፊት ወደ ኢትዮጵያ ከመጣሁበት ጊዜ ጀምሮ ብዙ ሰዎች በርካታ ኢትዮጵያውያንን ጨምሮ ለኢትዮጵያ አስቸጋሪ በሆነ ጊዜ እንደመጣሁ ይነግሩኛል። ከኢትዮጵያ ታሪክ አንጻር በርካታ አስቸጋሪ ወቅቶች እንደነበሩ አስባለሁ። ነገር ግን ይህ ከነዛ አስቸጋሪ ወቅቶች አንዱ እንደሆነ እስማማለሁ። በተለይም በኦሮሚያና ሶማሌ ድንበር የተከሰተው አለመረጋጋትና ብጥብጥ ባለፉት በርካታ ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ያሳስበናል። ፖለቲካዊ ሐሳብን በሰላማዊ መንገድ የመግለጽን ሐሳብ በእጅጉ እናራምዳለን። ያ ደግሞ ሰላማዊ ለሆኑ ተቃውሞ ሰልፎች መካሄድ፣ መንግስትም ሰላማዊ የሆኑ ሰልፎች እንዲካሄዱ መፍቀድን ሁኔታ ያካትታል። እናም ሁለቱም ወገኖች ያንን ማድረጋቸው እንዲቀጥሉ እናበረታታለን።
And so we encourage both sides to continue down that path, and where that path is deviated from when there is as unrest or violence, that's a sign that something has gone wrong.
ሁለቱም ወገኖች ሰላማዊ መንገድን እንዲከተሉ እናበረታታለን። ነገር ግን ከዛ መንገድ ሲወጡና ለመረጋጋትና ሁከት ሲከሰት ችግር ስለመኖሩ ምልክት ነው። እናም ሁለቱም ወገኖች ያ ችግር ምን እንደሆነ እንዲመለከቱት ያንን አልፎ በመሄድም ፖለቲካዊ አመለካከትን በሰላማዊ መንገድ ወደ መግለጽ መርህ እንዲመለሱ እንጠይቃለን።
ይህንኑ ወቅታዊ ጉዳይ በተመለከተ ከአገሪቱ ባለሥልጣናት ጋር እየተነጋገሩ እንደሆነም አምባሳደሩ ገልጸዋል። ስራዬ ፖለቲካዊ ሁኔታውንና አጋርነታችንን በተመለከተ ከባለሥልጣናቱ ጋር መወያየት ነው። ይህ ደግሞ በየቀኑ የማደርገው ነው። ያንንም እቀጥላለሁ ነው ያሉት። በጸረ ሽብር ዘመቻ የዩናይትድ ስቴትስ አጋር የሆነው የኢትዮጵያ መንግሥት የጸረ ሽብር ሕጉን የሚተገብርበት መንገድ በተለያዩ አካላት ትችት ሲቀርብበት ቆይቷል። ዓለም አቀፍ የሰብአዊ መብት ተቋማትና የፖለቲካ መሪዎችም ህጉን ተቃውሞን ለማፈንና ነጻ ሐሳብን ለመገደብ እየተጠቀመበት ነው ሲሉ የኢትዮጵያን መንግስት ይተቻሉ። አምባሳደር ማይክል ሬነርም ይህንኑ ሐሳብ አንጸባርቀዋል።
We do absolutely share these concerns. We see a legitimate role for anti-terrorism fight and for legislation that supports that fight. At the same time, we think it's very important to distinguish between terrorism and political
ጸረ ሽብር ትግልና ይህንን ትግል የሚደግፍ ህግ ተገቢ ሚና እንዳላቸው ይታየናል። ነገር ግን እነዚህን ሐሳቦች በደንብ እንጋራለን። በተለይም በሽብርተኝነትና በፖለቲካ ተቀናቃኝነት ወይም ፖለቲካዊ ሐሳብን በመግለጽ መካከል ልዩነት ማበጀት በጣም ጠቃሚ ይመስለናል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይስማናል። እናም የጸረ ሽብር ህጉ ሊመለከታቸው አይገባም።
And people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely.
ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በእስር ላይ የሚገኙ ሰዎችን በተመለከተም ጉዳያቸው በደንብ መታየት እንዳለበት አምናለሁ። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለመጨፍለቅ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን።
ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ያላት ግንኙነት ዋነኛ መሰላል የጸረ ሽብር ትብብሩ መሆኑን የሚገልጹ ወገኖች ሌሎች ጉዳዮች ግን ችላ መባላቸውን ይተቻሉ። በዚህ የጸረ ሽብር ትብብር አማካኝነት ብሔራዊ የጸጥታ ጥቅሟን ለማስጠበቅ የምትሰራው ዩናይትድ ስቴትስ በኢትዮጵያ ያሉ የሰብአዊ መብት ጉዳዮችን ችላ ማለቷንም ይጠቅሳሉ። ይህንን እንዴት እንደሚመለከቱት የጠየኳቸው አምባሳደሩ ተከታዩን መልሰዋል።
Many avenues for progress and many avenues for partnership in Ethiopia. And we also see many avenues for
ለመሻሻል የሚረዱ በርካታ መንገዶችን እናያለን። ለአጋርነት የሚረዱ በርካታ መስኮችን እንመለከታለን። በወዳጆች መካከል ለሚደረግ መልካምና ገንቢ ውይይት የሚሆኑት መንገዶችንም እንመለከታለን። እየገደበን እንደሆነ የሚሰማን የማይመስለን ምንድነው? ለመሻሻል እድል እንዳለ ስናይ ያንን መከተልና መስራት አለብን። ልዩነቶች ሲኖሩንም እነዚህን ልዩነቶች መለየትና የጋራ የሆነ ነገር መፈለግ አለብን። ነገር ግን በአንድ ነገር ላይ ስምምነት ከሌለን በሌላ ጉዳይ ላይ መሻሻል እንዲኖር አንሰራም ማለት አይደለም።
በኢትዮጵያ በተቃዋሚዎችና በገዢው ኢህአዴግ መካከል እየተካሄደ ያለው ድርድር በተመረጡ ርዕሶች ላይ ቀጥሏል። የተቃዋሚዎች ስብስብ የሆነው መድረክና ሰማያዊ ፓርቲ ግን ድርድሩን እንዳቋረጡ ነው። ድርድሩንና የተያዘውን ጥረት በጎ ሲሉ የገለጹት አምባሳደሩ ይበልጥ አሳታፊ መሆን እንዳለበት ግን ተናግረዋል። ኢትዮጵያውያን ይህንን ጊዜ ለበጎ ሊጠቀሙበት እንደሚችሉ በማብራራት
A period like now, which again many people characterize as an interesting and particularly worrying time, is also an opportunity. If people approach the current dynamics
በርካታ ሰዎች አስቸጋሪና አጨቃጫቂ ብለው የሚገልጹት እንዳሁኑ ያለ ጊዜ መልካም አጋጣሚም ነው። እናም ሰዎች ያሁኑን ሂደት ሊገኝ የሚችለውን አዎንታዊ መፍትሄ ከመፈለግ አንጻር ከተመለከቱት የፖለቲካ ምህዳሩ የሚሰሩባቸውን መንገዶች ለማየት የፖለቲካ ሐሳብን በሰላማዊ መንገድ መግለጽ ተግባራዊ የሚደረግባቸው መንገዶች ለማየትም ያስችላል። ይህ ኢትዮጵያ በቀጣዮቹ ጊዜያት የበለጠ ጠንካራ ሆና እንድትወጣ ታላቅ አጋጣሚ ነው።
በቃለ ምልልሱ በኢኮኖሚና ልማት ትብብር፣ በሰብአዊ እርዳታ እንደዚሁም በሌሎች ርዕሶች ላይ የተነሱ ነጥቦችን በቀጣይ ዘገባ መለስባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር የሰማነው። አሁን ደግሞ ወደ ዚምባብዌ የሚወስድን ዘገባ ነው ያለን። የ93 ዓመቱ የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ በመጨረሻው ስልጣናቸውን በፈቃዳቸው ለቀዋል። በ20 ዓመታት የሚያንሷቸው እና በንጽጽርም ወጣት ተደርገው የተወሰዱት የ75 ዓመቱ የቀድሞ ምክትላቸው ኤመርሰን ምናናንጓ የፊታችን አርብ ቃለ መሐላቸውን ፈጽመው የስልጣን መንበሩን ይረከባሉ። ለመሆኑ ዚምባብዌያውያን አዞ በሚል ቅጽል መጠሪያ የሚያውቋቸው መጪ ፕሬዚደንታቸው ማን ናቸው? አኒታ ፓውል ከጆሃንስበርግ፣ ሰባስቲያን ፎፉ ከሐራሪ ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርቧል።
ላለፉት 37 ዓመታት ያቺን አገር በጠንካራ መዳፍ ተጭኖ የመሯት የፕሬዚዳንት ሮበርት ገብርኤል ሙጋቤ የቀኝ እጅና ብርቱ ተከላካያቸው ነበሩ። አወዛጋቢ ሁኔታዎች መታየት ከጀመሩበት ቅርብ ጊዜ ድረስ በያዝነው ዓመት መጀመሪያ ላይ ፓርቲያቸው ገዢው ዛኑ ፒኤፍ ማዕከላዊ ዚምባብዌ ላይ ባካሄደው ሰላማዊ የድጋፍ ሰልፍ ተገኝተው ነበር። ዛኑ ፒኤፍ ለሕዝብ የቆመ ፊቱን የማያጠፍ ፓርቲ ነው፣ በመሪነቱም ይቀጥላል ሲሉ ነው በሾና ቋንቋ ምናንጓ ለተሰበሰበው ሕዝብ የተናገሩት። እናም ሌሎች ጩኸታቸውን ሊቀጥሉ ይችላሉ አሉ። ዛኑ ግን በስልጣን ይቀጥላል፣ ከሮበርት ሙጋቤ ጋር ወደፊት፣ ከዛኑ ፒኤፍ ጋር ወደፊት አሉ ምናንጓ። ጥቂት ወራት አለፉ። ይህ ተከተለውን ላየ ግን ልዩነቱ አንዳችም ንጽጽር የለውም። ቀደም ብሎ ከምክትል ፕሬዚዳንትነት ስልጣናቸው በሙጋቤ የተነሱትና ባለፈው ሳምንት ጦር ሰራዊቱ ሙጋቤን በቁም እስር ካዋለ በኋላ ወደ ስልጣን እንዲመለሱ ያደረጋቸው ምናንጓ ዛሬ ደግሞ የቀድሞ አለቃቸውን በፈቃዳቸው ከማለት ይልቅ በተደረገባቸው ከፍ ያለ ግፊት ተገደው ማለት ይሻላል ስልጣናቸውን በፈቃዳቸው መልቀቃቸውን ተከትሎ ተወግደው የነገይቱን ዚምባብዌ ሊመሩ ከሽግግሩ ደጃፍ ቆመዋል። በያዝነው ወር መጀመሪያ ግድም ሙጋቤ መተማመን አጥቼባቸዋለሁ በሚል ከስልጣን ሲያስወግዷቸው እርምጃው ሙጋቤ የ52 ዓመቷን እምብዛም ተቀባይነት የሌላቸውን ባለቤታቸውን ግሬስ ሙጋቤን ወደ ስልጣን ለማምጣት መልካም አጋጣሚ ለመፍጠር ያደረጉት ሆኖ ነው የታየው። ምናንጓ እንደ አውሮፓውያን የዘመን አቆጣጠር ከ1980 ዓ.ም አንስቶ የብሔራዊ የደህንነት ኃላፊነትን ጨምሮ በተለያዩ የካቢኔ የስልጣን ኃላፊነቶች ተሰይመው ከመስራታቸውም በላይ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ሙጋቤ የቀድሞ ምክትላቸውን ጆይስ ሙጁሩን የዛሬ ዋና ተቻቸው ናቸው ከስልጣን ማንሳታቸውን ተከትሎ ወደ ምክትል ፕሬዚዳንትነቱ መንበር በቁ። ታዲያ የምናንጓ ወደ ከፍተኛ ሀገሪቱ ስልጣን መንበር መምጣት በፓርቲው ውስጥ በሁለት ትውልዶች መካከል ለሚታየው ብርቱ የስልጣን ሽኩቻ ማብቂያ የሚያበጅ ተደርጎም ተወስዷል። እንደ አውሮፓውያን የዘመን አቆጣጠር በ1965 ዓ.ም አዞ የሚለውን ቅጽል ስም የተሰጣቸው በምናንጓ የሚመራው የቀድሞ የነጻነት ዘመን ተዋጊዎች የዛሬዎቹ የፖለቲካ መሪዎች በአንድ ወገን በዚያ ዘመን የተወለዱትና የባለቤታቸውን ሁነኛ የፖለቲካ ድጋፍ እንደ ልብ የሚያገኙ የነበሩት ግሬስ ሙጋቤ ይመራ የነበረው ደግሞ በሌላው ናቸው። የኢመርሰን ምናንጓ የአመራር ዘመን ገና ድሮ የጀመረ ይመስላል። ያረጀው የሙጋቤ አመራር የፈጠረው ደስታ ወይም የደስታ ትኩስ ስሜት በረድ ካለ በኋላ በእርግጥ ለዚያች ሀገር ህዝብ አንዳች ዘላቂ ለውጥ ይመጣ ይሆን? ቆይቶ የሚታይ ነው።
እናመሰግናለን አሉላ። ይህ ከዋሽንግተን ዲሲ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በአማርኛ የሚተላለፍላችሁ የረቡዕ ምሽት ፕሮግራም ነው።
ወደ ሁለተኛው አጋማሽ አልፈናል። ለዚህ ሰዓት የተመደበው ማለትም በዚምባብዌ ወቅታዊ ጉዳይ ላይ ውይይት ወደ ተደረገበት ፕሮግራም እናልፋለን። ካርቲ ላልዘ
መግቢያውን ላንብብና ለአዘጋጁ እለቅለታለሁ። ለሮበርት ሙጋቤ ውድቀት አንዱ ምክንያት እጅግ ለተራዘመ ጊዜ ስልጣንን የሙጥኝ ብለው መቆየታቸው መሆኑንና ቀደም ብለው አስረክበው ቢሆን ኖሮ እንደ ጀግና እንደተወደሱ ይኖሩ እንደነበረ ሻለቃ ዳዊት ወልደ ጊዮርጊስ ለቪኦኤ በሰጡት ትንታኔ አብራርተዋል። ስልጣኑ ላይ ያለው ዛኑ ፒኤፍ በመሆኑ ኮሎኔል መንግስቱ ኃይለማርያም የሚደርስባቸው ችግር አይኖርም ብለው እንደሚያስቡም ተናግረዋል ሻለቃ ዳዊት። በደርግ ዘመን ምክትል የውጭ ጉዳይ ሚኒስትር በኋላም የኤርትራ አስተዳዳሪ የነበሩትንና ከደቡባዊ አፍሪቃ ሀገሮች የነጻነት ትግሎችና የኢትዮጵያ ሚና ጋር ተያይዞ አስፈጻሚ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን ሶሎሞን አባተ ነው ያነጋገራቸው።
ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት በአፍሪካ ስልታዊና የደህንነት ወይም የጸጥታ ጥናቶች ተብሎ በሚጠራ ድርጅት ውስጥ ነው። ከምርምር ተቋማት ከዩኒቨርሲቲዎች ከተለያዩ ድርጅቶችና ሀገሮች ጋር እየተባበረ አፍሪካ ውስጥ በሚታዩ ህገወጥ የሰዎች ትልልፍ እንዲሁም ባርነት፣ የሰው አካላት ንግድ፣ የአደንዛዥ እጾችና ቅመማ ቅመም እንዲሁም የጦር መሳሪያ ዝውውር፣ የድህነት ደረጃና ሌሎችም የአፍሪካ መከራዎች ናቸው በሚባሉ ጉዳዮች ላይ ጥናቶችን እየሰራ እንደሚያወጣ ነግረውኛል። ሻለቃ ዳዊት ከቀዳማዊ ኃይለ ሥላሴ ዘመን አንስቶ በደቡባዊ አፍሪካ የነጻነት ትግሎች ውስጥ ኢትዮጵያ ተጫውታለች የሚባለው ሚና ግዙፍ ነው። በደርግም ጊዜ የነበራት ቁልፍ አስተዋጽኦ እንደነ ሮበርት ሙጋቤ፣ ኔልሰን ማንዴላ፣ ጃሽዋ ንኮሞ፣ ኦሊቨር ታምቦን ከመሳሰሉ መሪዎች ጋር የቅርብ ግንኙነቶችን ማድረግን ያካተተ ነበረ። የጦር ልምምድም እንደነበር ይነገራል። ይህንን ተግባር ያከናውኑ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አገኘውና ከእነዚያ ሰዎችና የነጻነት ትግሎች ጋር የነበራቸው ትውውቅና ግንኙነት እስከምን እንደነበረ ጠየቅኳቸው።
ሮበርት ሙጋቤን በጣም አውቃቸዋለሁ። በጣም ኢትዮጵያ በነበርኩበት ጊዜ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን አገረ ገዢውን ኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተርፓርት ለሙጋቤና ለፕሬዚደንት አምኒዮማ የናሚቢያ ለሁለቱ ካውንተርፓርት ነበርኩ።
በፎቶግራፎችም ላይ ብዙዎቹን አይቻለሁኝ፣ ስብሰባዎች ላይ ከሁለቱም ጋር የተነሷቸውን።
አዎ በቅርብ ሰርተናል። ቤቴ ያደሩ ነበር እሳቸው ብዙ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል፣ ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ።
ከእነዚያ የነጻነት ቀንዲሎች አንዱ የነበሩት ሮበርት ገብርኤል ሙጋቤ ከፍልሚያው መስኮችም አንዷ በነበረችው የቀድሞይቱ ደቡብ ሮዴዥያ የዛሬዋ ዚምባብዌ ሪፐብሊክ ላለፉት ሶስት አስርት ዓመታት የቆየው መነሳትና መውደቅ፣ ውጥረትና ትንቅንቅ እነሆ በዚህ ሰሞን አንድ ምዕራፍ የገለጠ ይመስላል። ሮበርት ሙጋቤ እንግዲህ የቀድሞ ናቸው ታጋይም ፕሬዚደንትም። ለመሆኑ እኒያን የመሰሉ የነጻነት ታጋይ ምን ነክቷቸው ይሆን እንዲህ አምባገነን፣ እንዲህ ሥልጣን የሙጥኝ ባያደረጋቸው? ምን ቢሆኑ ይሆን 20 ሺህ የንዴቤሌ ጎሳ አባላት ዐይናቸው እያየ በእርሳቸው አስተዳደር ሥር የተጨፈጨፉት? ሙጋቤ ምን ሆኑ?
ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆነው የአዋቂ የሚባል ግንባር ቀደም አፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለውም።
ምሁርም ናቸው።
ምሁር ነው። በጣም ምሁር ነው። አስተማሪም ነበረ። በንቅናቄው ላይ ትልቅ ሚና ተጫውቷል። ተከብሯል። ከኑኮሞ ጋር ራይቫል የነበረው የዛፑ ኃላፊ ዛኑ ዛፑ ፎቶግራፍ ላይ ተ እንደሆነ እነሱን ለማስታረቅ ጥረት ሲደረግ ነው። በዛኑና ዛፑን አንድ ለማድረግ በሚደረገው ጥረት ላይ ነው የምታየኝ። በዛ ላይም ዛፑን አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በ1979 ዓ.ም የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው ያንተ ፎቶግራፍ ንኮሞን እና ሙጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሌጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው? ተኩስ እንዲቆም እና ከአንድ አመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በ1980 ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው። ትልቁ የሙጋቤም የዘምባቤም ጥያቄ የመሬት ጥያቄ ነው።
የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው።
የመሬት ይዞታ ጥያቄ ነው። ምክንያቱም አብዛኛው መሬት ዋናው ፕሮዳክቲቭ መሬቱ ጠቅላላ የተያዙ በነጮች ነበረ። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስረክቡት የሚለው ውይይት ተካሂዶ 10 ዓመት ጊዜ ሰጠውና ከአስር ዓመት በኋላ እንግሊዝ እና ሌሎችንም የአውሮፓ እንትኖች አሰባስባ ኮምፐንሴሽን ለፈረንጅ ፋርመሮቹ ሰጥታ ዊሊንግ ባየር ዊሊንግ ሴለር ፈቃደኛ ገዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን ሁኔታ እንለውጣለን፣ ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር። ከአስር ዓመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣች እና የገንዘብም የለኝም የዚህም ኃላፊነት የለብኝም አለች። የዛ ጊዜ የአቅም ማነስ ተፈጠረ በዚምባብዌ በኩል። እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ በስተቀር መሬት ደግሞ ለህዝቡ ካልታደለ በስተቀር ያው የኮሎኒ አስተዳደር ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው ከዛ በኋላ ይህን ችግር የፈጠረው። የወሰደው እርምጃ ምናልባት ችኩልም ነው፣ ትንሽም ቫዮለንት ነው
ማለት ኃይል የበዛበት ነበረ።
ኃይል የበዛበት ነው፣ ዝርፊያ ነው፣ ስርዓት ያጣ ነው። ለድሮ ወታደሮች ያው በጠቅላላ ሀገሪቱን አጨማለቃል። ማሰብ የሚያስፈልገው ግን ሰለሞን፣ እዚህ ላይ ማሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄ ማይኖርም ነበር። ዓለምም ይሄ ነገር አትነሳበትም ነበር። ዓለምም በዚህ ጉዳይ ላይ አይወያይም ነበር። እንግሊዞች ናቸው እነዚህ ዚምባብዌ ያሉ ሰዎች፣ ፈረንጆች ዚምባብዌን አይደሉም፣ ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ውስጥ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካውያን ናቸው።
ይሄን ጥያቄ ላነሳለሁት ነበር። እሺ ቀጥሉ።
ስለዚህ ይሄንን ትልቅ ወሬ አድርገው ያናፈሱትና እንግሊዞቹ የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ፣ ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቀ፣ ተንኮታኮተ። እና ይህን ለማንሳት የምፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆንም ነበር።
ከመሬት ነጠቃው ይልቅ እየተደራደሩ በቆዩ ኖሮ ምናልባት ሁኔታዎች ለሙጋቤም ለዚምባብዌም የተሻሉ ይሆኑ ነበር ይላሉ ሻለቃ ዳዊት። ለማንኛውም ሙጋቤና ፓርቲያቸው ስልጣኑን እንደተቆናጠጡ ዞር አልል ብለው የሚያደርጋቸውም የጠረቃ ኃይል ጠፍቶ እነሆ ለዛሬ ደረሱ። እኒያ ጀግና እኒያ አርበኛ ይገፉና በኃይል ገለል ሊደረጉ ዘንድ ግድ ሆነ።
አዎ ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው። እንደምታየው በብዙ ቦታ አለ። አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የተለመደ ጠባይ ነው። ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው? ወጣት ሚስት አግብቷል። ግሬስ ሙጋቤ ማለት ምንድን ነች? የእሳቸው ጸሐፊ የነበረች ነች። የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች። የእሳቸው ሚስት ስትሞት የጋኒያን ነች። የሙጋቤ ሚስት ጋኒያኗ ስትሞት ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ። ባልየውን እችን ሴት ወሰዱ፣ ወረሱ። እቺ ሴትዮ ብዙ ትምህርትም እውቀትም የሌላት ነች። ነገር ግን ከጥ ጊዜ በኋላ አምቢሽስ እንድትሆን አደረጓት። ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞችና ወዳጆችን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆና እንድታይ የተደረገው አንዷም እሷ ማኒፑሌት አድርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳክመ እድሜና የወጣት ማኒፑሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩ እሳቸው።
እናም ከእንዲህ አይነቱ ዋልጌነትና መዘበራረቅ ጋር ስልጣን ላይ ተጣብቆ መንዘላዘልም ለሙጋቤው ውድቀት ከዋናዎቹ ምክንያቶች አንዱ ሆነ።
ልክ ነው ሰለሞን። ምክንያቱም በጊዜ ቢወጣ ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይኸው ነው። ሰዓታቸውን አሳለፉ። በክብር የዚምባብዌ የነጻነት አባት ተብሎ በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው በክብር ሊኖሩ ይችሉ ነበረ። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው መጨረሻ ላይ። እንደዚህ ሲቆይ ጊዜውን ሲያሳለፈ ጊዜያቸውን አሳለፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮንስቲቱሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትወልድ ሊደረግ ነበር ዲሴምበር ላይ። ይሄ ነበር ይሄ
ከአንድ በኋላ ማለት
ያከቸፈው ሚሊተሪ ያከቸፈው ይህን ሴራ ነው ያከቸፈው።
የኤመርሰን ስም ከተነሳ አይቀር የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ
ኤመርሰን ማናንጓ 50 ዓመት ሙሉ ሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው።
ይቅርታ ለተፈጠረው የድምፅ መረባበሽ። የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ እጣቸው የሆነው ኤመርሰን ምናንጓጓ በብዙ የጭካኔና የክፋት አድራጎቶች የሚወቀሱ ናቸውና ሙጋቤን አንስቶ ምናንጓጓን ማስቀመጥ ጉልቻ ከመቀያየር ያለፈ ፋይዳ የለውም የሚሉም ይሰማሉ።
ኤመርሰን ማናንጓ 50 ዓመት ሙሉ ሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። በቴንደበሌ በተደረገው እልቂት ላይ ግንባር ቀደም ሚና የተጫወተ ነው። ነገር ግን ይሄ ዛኑ የዛኑ ስህተት ስለሆነ ፓርቲ ይደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ነው፣ የፈጸመው እንትን ነው። ያንንም ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነቱን የሚወስደው። ስለዚህ ፓርቲው ነው እዚህ የሚያመጣው እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁኝ። ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይቀጥላል። ነገር ግን ወጣት ስለሆነ ትንሽ በእድሜ ቀነስ ያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ በተቻለ መጠን የኢኮኖሚውን አንድ መሰረት ላይ ለማምጣት እና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲም የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም።
ተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ ማለት ነው እና መሪው ሞርጋን ቻንግራይ ለመምራት ዝግጁ ናቸው የሚል እምነት የላቸውም ሻለቃ ዳዊት?
አሁን ሞርገን ቻንገራይ ከዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞችና ይሄ የውጭ ሀገርን ፕሮጀክት ተውት አመጡት። ነገር ግን ለመምራት አልቻለም። ብዙ እድል ነበረው፣ የእድሉ አልሰራም። ካሪዝማ የለውም። የመናገር የማሳመን ችግር አለበት።
የተክለሰብህና ችግር አለባቸው።
የጤናም ችግር አለበት። ደግሞ ተከፋፍሏል። አሁን ሙቭመንቱ ለሶስት ተከፋፍሏል። ትንደቤ እንዳለው እሱ ምናልባት እመጣለሁ ብሏል። ከቻንገራ ጋር እንደገና እሰራለሁ ብሏል። አብረው ነበሩ እነሱ ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ኢሌክሽን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ አንዳንድ ፖፑላር እርምጃ ከወሰደ ኤመርሰን ምናልባት ሌላ እድል ይሰጥ ይሆናል ለአራት ዓመት።
እግረ መንገዴን ስለ ኮሎኔል መንግስቱ ኃይለ ማርያም አንስቼላቸው ነበር ለሻለቃ ዳዊት። ምን ይሆን እጣቸው የሚሆነው በዚህ የለውጥ ሁኔታ ውስጥ? በዚያ ላይ ዚምባብዌያዊ ዜግነት ወስደዋል የሚሉ ወሬዎችም ይሰማሉ።
ያ ዚምባብዌያዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ የሆነውም ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ ዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋም ነው የወሰዱት። አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወራበት ነበረ፣ ያው ብዙ ወጪ አስወጣን ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለ። ሌላ መሄጃ የለውም። የሰውዬ ለምኖም ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወደ የት ሀገር ኢትዮጵያ ፍርድ ነው። አለበለዚያ ደግሞ ሊሆንነት የሚችለው ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህን ሁሉ አስበው ያቆዩታል ብዬ አስባለሁ።
ስርዓት ቢለወጥ፣ ፓርቲ ቢለወጥ ምን ሊሆን ይችላል?
ያስወጡታል፣ ያስረክቡታል፣ ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለው።
ዚምባብዌ መልካም አመራር ካገኘች ተመልሳ ትነሳለች ብለው እንደሚያምኑ ሻለቃ ዳዊት ገልጸውልኛል። ከሻለቃ ዳዊት ጋር ሌሎችም ዋና ዋና የሚባሉ ነጥቦችን አንስተን ተወያይተናል። ሙሉ ውይይታችን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክም አት ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኛላችሁ። ሶሎሞን አባተ ነኝ።
ሰሎሞንንና እንግዳውን ሻለቃ ዳዊትን እናመሰግናለን። አሁን ደግሞ ኢትዮጵያውያን በአሜሪካ የአዲሱ የዛሬው ኢትዮጵያውያን በአሜሪካ ዝግጅት የነገውን ብሔራዊ የአሜሪካ በዓል ታንክስጊቪንግን እዚህ ሀገር የሚኖሩ ኢትዮጵያውያን እንዴት እንደሚያከብሩት ለማሳየት ከተወሰኑ ቤተሰቦች ጋር ያደረግከው እዚሁ አጠገቤ ትላለ ያን የሚመለከት ነው። እስቲ ቀጥል አዲሱ።
አመሰግናለሁ ቆንጂት። እንኳን አደረሰሽ።
እንኳን አብሮ አደረሰ
ታንክስጊቪንግ። እዚህ ያሉት ባልደረቦቻችንም አሜሪካውያን በኖቬምበር ማለት ህዳር አራተኛ ሐሙስ ነገ ታንክስጊቪንግን ያከብራሉ። እዚህ ሀገር የሚኖሩ ኢትዮጵያውያን እንደምታውቂው ሮማ ስትኖር እንደ ሮማውያን ይባላልና የሀገሩን ባህል በተለይ ጠቃሚ ነው የሚሏቸውን በዓላት አብረው ያከብራሉ። አንዱ ታንክስጊቪንግ ነው፣ የምስጋና ቀን። ኢትዮጵያውያን በብዛት እንዳሉ እንደመኖራቸው ሁሉ በያሉበት የቤተሰብ ማህበር ያለው አለ፣ የጓደኛ ማህበር አለ፣ የትምህርት ቤት አንድነት አለ። እነዚህ ሁሉ ተሰባስበው ታንክስጊቪንግን ልክ እንደ ፈረንጆቹ ከአንድ ስቴት አንድ ስቴት እንደሚሄዱ እነሱ ኢትዮጵያውያኑም ከአንድ ስቴት አንድ ስቴት እየተሰባሰቡ ታንክስጊቪንግን ያከብራሉ። የመጀመሪያ እንግዳዬ ወይዘሮ ኤልሳቤጥ ናቸው። ኤልሳቤጥ ሞገስ እንኳን አደረሶ። ወይዘሮ ኤልሳቤጥ ማህበራችሁ ታንክስጊቪንግን እንዴት ነው ይሄ ጂጂ የሚል አስፈግርን እንዴት ነው የሚያከብረው? የዞር ሳ ቤት እንኳን አደረሰዎት።
ከአንድ አያት የምንወለድ ኑሯችን በዚህ በሰሜን አሜሪካ የሆንን በየሶስት ወሩ ልጆቻችንን ይዘን ተሰብስበን በፍቅር በደስታ ጊዜያችንን እናሳልፋለን። በአሁኑ ጊዜ ቁጥራችን ወደ 45 ይጠጋል። ስለዚህ በጣም እድለኞች ነን፣ አንድ ሀገር ማለት ነው። ይህንን ስብስባችንን ምክንያት በማድረግ ይህን ታላቅ ብሔራዊ የታንክስ ጊቪንግ በዓል ያው ለተደረገልን መልካም ነገር ሁሉ ምስጋናችንን የምናቀርብበት ቀን ነውና እኛም በየዓመቱ እጣ በደረሰው አባል ቤት እንሰበሰባለን። እያንዳንዱም አባል ለበዓሉ የሚያስፈልጉትን የተለያዩ የታንክስ ጊቪንግ ምግብ አዘጋጅቶ በማቀረብ ተርኪዋንም እሷ መኖር አለባት። ምክንያቱም ብዙዎቹ ልጆቻችን ከባህር ማዶ እዚሁ ስለሆነ የተወለዱት ተርኪዋ ከሌለች ለነሱ ታንክስጊቪንግ አይደለም። ስለዚህ ተርኪዋም ትኖራለች። በጎን በጎን የሚደረጉት ነገሮች እንደ ተርኪ ስታፊንግ፣ ቢንስ ካስሮል ወዘተ የሚባለውን በሙሉ እስከነ ዴሰርቱ በሙሉ ሊስት አውጥታል። ተከፋፍለን እናደርጋለን።
በየሶስት ወሩ የሚገናኘው 45 ነው የሚሆኑ አባላት አሉት ያሉት ማህበራቸው። ሁሉም ይመጣሉ በታንክስጊቪንግ ማለት ነው?
ይመጣሉ በታንክስጊቪንግ። ለእኛ የፍቅር ጊዜ ነው የምንለው፣ ምክንያቱም ተገናኝተን የምናሳልፈው የፍቅር ጊዜ ስለሆነ።
በየሶስት ወሩ ግን ሌላ አይነት የቤተሰብ ስብስብ ይኖረዋል ማለት ነው?
አዎ፣ ሌላ አይነት የቤተሰብ ስብስብ ይኖረዋል። ልጆቻችን ግራጁዌት ሲያደርጉ አብረን ነው የምናሳልፈው፣ ሲወልዱ አብረን ነው የምናሳልፈው፣ ሲድሩ አብረን ነው፣ ደስታውንም ሀዘኑንም አብረን እናሳልፋለን።
ወይዘሮ ኤልሳቤጥ ሞገስ በድጋሜ ከነ ማህበሮ አባላት ከነ ቤተሰቦ ከነ ልጆቹ እንኳን አደረሰው ትላለሁ።
እንኳን አብሮ አደረሰን። በጣም አመሰግናለሁኝ አክብረው ስለደወሉልኝ። መድኃኔዓለም የከርሞ ሰው ይበለና።
እግዜር ይስጥልኝ።
እሺ፣
አመሰግናለሁ በድጋሜ። ቀጥዬ ወደ ቦስተን ማሳቹሴትስ አመራለሁ። እንግዲህ እንዳልኳችሁ አድማጮች፣ ለናሙና አልፎ አልፎ ያጋጠመኝን ነው ያነጋገርኩት። ቦስተን ያገኘሁት አቶ ብንያም ታመነ ይባላሉ። ከዚህ ቀደም በተለያዩ አጋጣሚዎች አናግረናቸዋል። የኮሚኒቲ ማለትም የኢትዮጵያ ማህበረሰብ አባል በነበሩ ጊዜ፣ እንዲሁም ደግሞ አንድ የሬዲዮ ዝግጅት ነበራቸው በዛም። አሁን ደግሞ በነገው በዓል ምክንያት እንኳን አደረሰው አቶ ብንያም። እስቲ ይበሉ፣ ነገ እንዴት ነው የምታከብሩት የእናንተ ስብስብ?
በጣም አመሰግናለሁ። እንኳን አደረሰህ አንተንም። እኛ በየአመቱ እንገናኛለን። አሜሪካውያን የታንክስ ጊቪንግ በዓላቸውን በየአመቱ በደማቅ ሁኔታ ያከብሩታል። እኛም እንግዲህ ከምናከብራቸው በዓሎች አንዱ ነው። በተለያየ ቦታ የሚኖሩ ቤተሰቦች ያሉን እህት፣ ወንድም፣ ዘመድ አዝማድ በየጊዜው እንገናኛለን። በመጠነኛ የሆነ የምንገናኝበት ማህበራዊ ስብስብ ነው። ይህንን ታንክስ ጊቪንግ ግን በየጊዜው ሁላችንም ተገናኝተን የምንሰባሰብበት፣ አብረን የምንበላበት፣ የምንጠጣበት፣ እርስ በርሳችን የምንሞጋገስበት፣ ፍቅራችንን የምንገልጽበት ነው። አንድ 26-25 እንሆናለን የማህበሩ አባላት።
ቀላል አለን። በየአመቱ ነው የምትገናኙት?
በየአመቱ ነው የምንገናኘው። በዚያው አጋጣሚ ደግሞ የኮሎኔል አንጋጋው ኃይሌ ቤተሰቦች ስለሆን።
ኮሎኔል አንጋጋው ማን ናቸው? ይቅርታ አቶ ብንያም።
ግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የክብር ዘበኛ አባል የነበሩ ናቸው። በቅርቡ መጽሐፍ ጽፈው የተዉት ነበር። አሳትመንም ለገበያ አቅርበነዋል። የቤተሰቡ
የእሳቸው ቤተሰብ ናቸው ማለት ነው።
እርሳቸውንና ቤተሰባቸውንም ሁሉንም የምናስታውስበት የምናከብርበት፣ እነሱን መከታ አድርገን እነሱን ስም እየጠራን የሁላችንም ጥላ ስለሆኑ የምንሰባሰብበት ሁኔታ ፈጥሮልናል።
አባላት ስትሰበሰቡ ምን ይዞ ይመጣል? ነው እዛው የምትሰባሰቡበት ቤት ያለ ሰው ነው የሚደግሰው?
እንግዲህ እንደምታውቀው የሚከበረው ተርኪ ነው ዋናው አቅርቦት። ከኛ እኔ ካለሁበት ከቤቴ ተርኪውን እናዘጋጃለን።
ተርኪ እርሶ ነው?
አዎ፣ ተርኪ የኛ ነው። መላ ቤተሰቡ ደግሞ ከየአቅጣጫው የሚጠጣውን ተርኪ። የበዓሉ መሰባሰቢያ ይሁን እንጂ የኢትዮጵያ ምግብን በዚያው መጠን አብሮ ይቀርባል። መጠጡ፣ ምግቡ ከተለያየ አቅጣጫ ይሄ ጣፋጭ የሆነው ምግብም አብሮ በተለያየ አቅጣጫ ይመጣል። የሁሉም እጅ አለበት።
የሀገራችንም ዶሮ አትቀርም።
አዎ እንግዲህ ተርኪው ጎላ ብሎ ይታይ እንጂ ዶሮዋ በየአቅጣጫው ትመጣለች። ሰውም ወደዚያ ያተኩራል።
ደግሞ አጋጣሚው የሚገርም ነው። ይሄንን ጾመ ነቢያት የሚባለው የገና ጾም በማግስቱ አርብ ስለሚገባ እንደ ጾም መያዣም ሆኗል። ዘንድሮ ታንክስ ጊቪንግ
እንደዚያ ሆኗል።
ብዙ ጊዜ ጾም ላይ ነበር የሚውለው።
ደስ የሚል ነገር ነው። እንግዲህ በአንድ ድንጋይ ሁለት ወፍ የሚባለው
ሁለቱንም የሚያከብሩትን ሰዎች እንደ ልብ ይመገባሉ ለማለት ነው።
ግን ሁላችንም ተሰባስበን ስንበላም ስንጠጣም ሆነ ስንጸልይ ሁልጊዜም በሀገራችን ያሉትን ወገኖቻችንን እናስታውሳለን። ለሀገራችን ሰላም ደግሞ ጸሎት እናደርጋለን። ልባችን ግማሹ ከዚህ ግማሹ ከዚያ ነው። ስለዚህ አብረውን ባይኖሩም እያሰብናቸው ነው የምናሳልፈው።
በጣም አመሰግናለሁ። መልካም በዓል አቶ ብንያም ታመነ፣ ለእርስዎም ለቤተሰቡም ለምታከብሩትም በሙሉ እግዚአብሔር ይስጥልኝ።
በጣም እናመሰግናለሁ።
በድጋሚ እንደገና ላመስግን። እንዳልነው ኢትዮጵያውያን በሚኖሩበት ወይም የሚኖሩበትን አገር ባህል መልካም እስከሆነ ድረስ እንደሚቀበሉት፣ አገሬውን መስለው እንደሚያከብሩት ቀደም ያለው ዝግጅታችን ይጠቁማል። በተለይም ደግሞ ኢትዮጵያዊ የውጭ ዜጋ ወይም የውጭ ባህል የሚሉትን ግን ጥሩ ባህል ከሆነ እንደሚቀበሉት አሁን ታንክስጊቪንግ፣ ማደርስ ዴ፣ ፋደርስ ዴ የሚባሉት ጥሩ በመሆናቸው እንደ ምሳሌ ሊወሰዱና እንደ ባህል ኢትዮጵያንም በኢትዮጵያም ቢያከብሩት ሊገባ የሚችል
ጥሩ ጥሩ ባህሎች አሉ።
አዎ፣ አንቺ እንዴት እንደምታከብሪ አላውቅም። በነገ ዕለትና
ተርኪዋ መቼም መሰራቱ አይቀርም። ነገር ግን ቅድም በመሀል እንዳልኩ ስጋዋ ብዙም ጣዕም የለውም። ልጆች ይወዷታል።
አዎ፣
ማየቱንም ይወዳሉ። በጎን የጎድን ጥብሴን አዘጋጅልኝ እባክሽ አንቺ ሰው የምትለኝም ዘመድ አለችኝ።
ደግሞ በጣም ጥሩ ነው። ተርኪ ብቲ ተርኪ በየአመቱ የአሜሪካ ፕሬዚዳንቶች ለአንዳንድ ተርኪ ይቅርታ ያደርጋሉ፣ ከመታረድ ይድናሉ። እና ዘንድሮ ፕሬዚዳንት ዶናልድ ትራምፕም ለአንዷ ተርኪ ይቅርታ አድርገዋል። ትላንትና
ድራምስቲክ ምትባልስቲክ
ይቅርታ አድርገንልሻል ተባለች። እግዜር ይስጥልን።
እሺ፣ ግሩም ዝግጅት ነበረ። አዲሱ ወደ ቀጣዩ ዘገባ ይሆናል የምናልፈው። ባለፈው ወር በኒውዮርክ ከተማ የተከሰተው የሽብር ጥቃት ዘዴ ከቅርብ ጊዜያት ወዲህ በአውሮፓ ሀገሮች ከተደጋገመው ሰዎችን በመኪና የዳጡ ከመግደል ዘዴ ጋር የሚመሳሰል ነው። ኒውዮርክ ላይ በብስክሌት ይዘዋወሩ በነበሩ ሰዎች ላይ ነው መኪና ያሽከረክር የነበረው ሰው እላያቸው ላይ ወጥቶ እየደፈጣጠጠ የገደላቸው። አልቃይዳ በኒውዮርክና በሌሎች የዩናይትድ ስቴትስ ከተሞች ባደረሰው ጥቃት ወደ 3000 የሚቆጠሩ ሰዎች ከተገደሉ 14 ዓመታት በኋላ በዓለም ደረጃ በአሸባሪነት የሚደቅነው አደጋ መልኩ ተለውጧል። የአሜሪካ ድምጽ ሬዲዮ ዘጋቢ ሄንሪ ሪጅዌል የጸጥታ አገልግሎቶች አዲሱን የአሸባሪዎች ዘዴ ለመቋቋም ምን እያደረጉ እንደሆነ እንዲያብራሩ አንድ አንጋፋ ጸረ አሸባሪነት ምሁር አነጋግሮ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
በኒውዮርክ ከተማ ማንሃተን ወረዳ ላይ ጥቃት ከተፈጸመ ቀናት ካለፉ በኋላ 50 ሺህ የሚሆኑ ሰዎች በሩጫ ሲሳተፉ 2 ሚሊዮን የሚሆኑት ደግሞ ለመመልከት ወጡ። ከሯጮቹ መካከል አንዱ ፒተር ሲያሻ የሚሰማውን ገልጿል።
እኛ አንደበቅም፣ በዚህም ተስፋ አንቆርጥም።
የከተማይቱ ባለሥልጣኖች የመኪኖችን እንቅስቃሴ ለማገድ ሲሉ በአሸዋ የተሞሉ የቆሻሻ ማመላለሻ መኪኖችን በየቦታው አቁመዋል። በመቶዎች የሚቆጠሩ ተጨማሪ ፖሊሶችንና በከባድ የታጠቁ ኮማንዶዎችን መድበዋል። ለንደን በሚገኘው ኪንግስ ኮሌጅ የሚሰሩት ብሩክ ሮጀርስ ያብራራሉ።
ወደ ዝቅተኛ የማጥቃት ቴክኖሎጂ እየዞሩ ናቸው። በቢላዎችና በመኪና እየረገጡ ወደ መግደል አምርተዋል። በድብቅ ገበያ ሊገዙ የሚችሏቸውን መሳሪያዎች እየተጠቀሙ ናቸው።
የከተማው ሁኔታ የሚደቀኑትን አዲስ አይነት የማጥቃት ዘዴዎችን ሊቋቋም ይችላል ይላሉ ሮጀርስ።
For example, by having blast-proof glass installed in these grand glass structures, or having
ግዙፍ የሆኑት በመስታወት የተሰሩ ህንጻዎች ፍንዳታን ለመቋቋም በሚችልበት ዘዴ መገንባት ይቻላል። ሰዎችን መፈተሽን የመሳሰሉ በቴክኖሎጂ መፈተሽም ጭምር ለመጠቀም ይቻላል።
ፈረንሳይ ውስጥ ከሁለት ዓመታት በፊት ፓሪስ ላይ ጥቃት ከደረሰ ወዲህ በብዙ ሺህ የሚቆጠሩ ተጨማሪ የጸጥታ ሰራተኞች ተመድበዋል። ለንደን በያዝነው ዓመት በመኪና ጥቃት ከደረሰባት በኋላ በእግር የሚንቀሳቀሱትን ነዋሪዎቿን ከጥቃት ለመጠበቅ ተጨማሪ መሰናክሎች ሰርታለች።
The amount of engineering that goes into those can cost millions of pounds. But we have to be careful.
ለእንዲህ አይነት መከላከያ ዘዴ የሚወጣው ገንዘብ በሚሊዮኖች የሚቆጠር ፓውንድ ሊሆን ይችላል። ነገር ግን መጠንቀቅም አለብን። ምክንያቱም በየቦታው ጥብቅ ቁጥጥር ሲደረግ አሸባሪ ቡድኖች ተጋላጭ ኢላማዎች ላይ ሊያተኩሩ ይችላሉ።
ስለ አሸባሪነት ህዝቡን ማንቃት ላይም እያተኮረ ነው። ለምሳሌ የአገር ውስጥ ደህንነት ጥበቃ ሚኒስቴር ያወጣው አንድን ነገር ካስተዋላችሁ ተናገሩ የሚለው የቪዲዮ መልእክትና ለንደን ያለው ተመሳሳይ መልእክት ትምህርት ሊሆን እንደሚችሉ ሮጀርስ ገልጸዋል። እየተለወጠ የሄደውን የአሸባሪዎች የጥቃት ዘዴን ለመከላከል ዋናው መንገድ ህዝብን ማስተማር መሆኑን የጸጥታ አገልግሎቶች ተናግረዋል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ቆንጅት አንቺ ነሽ ማን ነው ሴቶችና ቤተሰብ ዛሬ የሚያቀርበው?
ዛሬ ሴቶችና ቤተሰብ ሳይሆን ንጉሴ አክሊሉ ያንተ ወዳጅ የኔም ጭምር
ነግረዋለሁ። የኔ ብቻ ከሆነ ይሰማሽ ቱም ሰምቶሻል።
ያቀናበረው ዝግጅት ነው ያለን።
ለቤተሰብ ምቹ ነው የሴቶች ለቤተሰብ ምቹ ነው የትምህርት ቤት የቀድሞ የትምህርት ቤት ስብስብ በተለይ ተናጋሪዋ ሴት ናቸው እና ምናልባት ለሴቶች ፕሮግራም ከሆነ ብሎ ነው የላከው።
አጋጣሚ መልካም የትምህርት ቤት ትዝታ የያዘ ዝግጅት ነው።
ንጉስ ቀጥል እስቲ።
እንደምን አመሻችሁ። ዛሬ ደግሞ በዚህኛው ዝግጅት ላይ ብቅ አልኩ። ከትናንት ብዙ ቁም ነገር ይገኛል። አባትህን ጠይቀው ይነግርሃል ነው። ከትዝታዎቹ ብዙ መማር፣ ብዙ ማወቅ፣ ብዙ መደመምና መደነቅም ይቻላል፣ መዝናናትም ጭምር። የኮከበ ጽባህ ቀዳማዊ ኃይለ ሥላሴ የቀድሞ ተማሪዎች ባለፈው ጥቅምት 12 ቀን 2010 ዓመተ ምህረት ማህበሩን የመሰረቱበትን በዓል አክብረው ነበርና በዚያ ላይ ተገኝቻለሁ። ብዙዎች የትምህርት ቤት ህይወታቸውን እያነሱ በስራ ዘመን ቆይታቸው ለሀገራቸውና ለወገናቸው ያበረከቱትን አስተዋጽኦ እየገለጹ ሰፊ መግለጫ ይሰጡ ነበርና በጣም የሚያስደስት የሚያስደንቅና የሚያዝናናም ጭምር ነበር። ለምሳሌ የስራ ልምዳቸውን የትምህርት ቤት ህይወታቸውን ከገለጹት መካከል አንዷ አፍሪካነት ድርጅት ውስጥ ሲሰሩ የነበሩት ወይዘሮ ሂሩት በፈቃዱ ናቸው። ሂሩት እንዲህ ይላሉ።
ከዚህ ወደ ቀጥታ ወደ ዩኒቨርሲቲ ነው የገባው።
ከኮከበ ጽባ
4 ኪሎ ካምፓስ። 4 ኪሎ ካምፓስ ውስጥ እንግዲህ ያው 4 ዓመት አሳለፍን። በጣም ጥሩ ጊዜ ነው። የዛን ጊዜ ማይነር እና ሜጀር የሚባል ነገር የለም። ሶሻል እና ፖለቲካል ሳይንስ ተማርኩ። እንግዲህ ከዩኒቨርሲቲ ስንወጣ ደግሞ አንድ ነገር የማስታውሰው ምንድን ነው፣ የ4 ኪሎ ካምፓስ ኢንጂነሪንግ ቢልዲንግ ሜዲካል ከጎንደር አለማያ ከሀረር መተን አንድ ላይ ግራጁዌት ያደረግነው 500 ልጆች ብቻ ነን። ያን 500 ደግሞ ብዙውን ጊዜ መስሪያ ቤቶች ራሳቸው ይመርጡን ነበር። እኔ የዛን ጊዜ ተመርጬ የገባሁት አዲስ ቢሮ ተቋቋመ፣ ማለትም ኢትዮጵያ ቱሪስት ድርጅት የሚባል። ቱሪዝም ምንድን ነው ኢትዮጵያ ውስጥ የሚለውን ነገር በሉ ፈልፍሉና ከእናንተ እንትን መውጣት አለበት ተባለ። በቀደም ሞት የተለዩን አቶ ሀብተ ሥላሴ ታፈሰ ናቸው። እሳቸው ናቸው አለቃችን እና ከእሳቸውም በላይ ደግሞ ዶክተር ጎይቶም ጴጥሮስ የሚባሉ ነበሩ። ከሚኒስትሪ ኦፍ ኢንዱስትሪ ነው እንደዚህ የመጡ እና እኛ እንግዲህ ቱሪዝም ምንድን ነው የሚለውን ነገር ማን ነው ቱሪስት? ቱሪስት ምን ለማየት ይመጣል? እኛ ጋር ኢትዮጵያ ምን አላት የምታሳየው የሚለውን ነገር ጻፉ ተባለ።
ወይዘሮ ሂሩት ኢትዮጵያ ቱሪዝም ንግድ ስራ ድርጅት ውስጥ 1 ዓመት ተኩል ከሰሩ በኋላ ወደ የትኛው መስሪያ ቤት እንደተዛወሩ ደግሞ እንደሚከተለው ይገልጻሉ።
ኢትዮጵያ ወደ ፓን አፍሪካኒዝም፣ ወደ አፍሪካዊ ይዞታዎች ኢትዮጵያ መሪ እንድትሆን ደግሞ ሲፈለግ አፍሪካ አንድነት ድርጅት መቋቋም አለበት ሲባል የመጀመሪያዎቹ ተብለን ከየመስሪያ ቤቱ ደግሞ ተመረጥንና ጊዜያዊ ሴክሬታሪያት ለአፍሪካ አንድነት ድርጅት ተብለን ደግሞ ተቋቋምን ከዶክተር ተስፋ የሚባሉት እና ከእሳቸው ጋር ደግሞ አቶ ክፍሌ ወዳጆ ናቸው አለቆቻችን። ግን ከማስታወቂያ ሚኒስቴር እንደ አቶ ገዳሙ ያሉ፣ ከትምህርት ሚኒስቴር ንጉሴም የዚህ ተማሪ ነበረ። ብቻ እንደዚሁ ተመረጥንና ከፋይናንስ ከባጀት ከምን አንድ መስሪያ ቤት አቋቋምን። ደግሞ ያ መስሪያ ቤት እንግዲህ የዚህ የአሁን አፍሪካ አንድነት ድርጅት ነበር። በእኛ አሁን አፍሪካ ዩኒየን ነው፣ አፍሪካ ህብረት ነው የዛ መሰረቱ ማለት ነው። እና ያ በዛም መሰረት ተቋቁሞ የመጀመሪያውን በቃ ሞተሩን ራሱን የዚህን የአፍሪካን ማስተባበር የሚለውን ነገር ማቀናበር ነበረብን። ያንን አብረን ሰርተን ይኸው አፍሪካ አንድነት ድርጅት ተቋቋመ። የአፍሪካ አንድነት ድርጅት ሲቋቋም እኔ የማስታወቂያ ክፍል ኃላፊ ነበር። ኢንፎርሜሽንም በጣም ነው የምወደው። ኢንፎርሜሽን ማለት ጋዜጠኛ ማለት አይደለም። ኢንፎርሜሽን ማለት እነዛ ጋዜጠኞች የሚፈልጉትን ነገር ሁሉ እዚህ ሄዳችሁ ይህንን ማግኘት ትችላላችሁ የሚል ቢሮ ነው። ስለዚህ ብዙ ማንበብ ያስፈልጋል። ቴሌቪዥን የለ፣ ጉግል የለ። ስለዚህ ማንበብ ያስፈልጋል። ማንበብ አለ።
አድማጮች፣ እዚህን ተከታይ በሚቀጥለው ጊዜ እናቀርባለን። እግዚአብሔር ይስጥልኝ።
እናመሰግናለን ንጉሴን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሶሪያ የሚካሄደው የእርስ በርስ ጦርነት 2 ዓመታት ተኩል የሆነው ሲሆን የሀገሪቱ መንግስት ህዝቡን በኬሚካል መሳሪያዎች አጥቅቷል። እንደ አውሮፓ አቆጣጠር ነሐሴ 21 ቀን 2013 ዓ.ም ሳሪን ጋዝ የያዙ ሮኬቶች በደማስቆ አካባቢ በሚገኘው ጎታ በተባለው በአማጽያን ቁጥጥር ስር ባለው ቦታ ላይ ጥለዋል። ምን ያህል ሰዎች እንደተገደሉ ግልጽ አይደለም። ከ300 እስከ 1700 በላይ ይሆናሉ የሚል ግምት አለ። ግልጽ የሆነው ነገር በፕሬዝደንት ባሻር አልአሳድ መንግስት ትዕዛዝ የጭካኔ ተግባር የሚፈጸም መሆኑ ነው። የሶሪያ መንግስት በህዝቡ ላይ ኬሚካል መሳሪያ የተጠቀመው በጎታ ላይ ብቻ አለመሆኑ የሚያሳይ ማስረጃ አለ። ይህን ተግባር የፈጸሙትን አካላት ተጠያቂ ለማድረግ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከሁለት ዓመታት በፊት ነሐሴ ወር ላይ 2235 የተባለ ውሳኔ አሳልፏል። ለእነዚህ ጥቃቶች ተጠያቂ ለማድረግ የድርጅቱ የጣምራ ምርመራ ሜካኒዝም የተባለ ድርጅት መስርቷል። ይህ ነጻ የሆነ ዓለም አቀፍ አካል ጥቅምት 26 ቀን ባወጣው ዘገባ ሶሪያ ባለፈው ሚያዝያ ወር ኻን ሻይሆን ላይ የሳሪን ጋዝ ለቃለች ይላል። እንዲህ አይነቱ ጥቃት የኬሚካል መሳሪያ እገዳን የሚያቅፈው ዓለም አቀፍ ሕግን ይጥሳል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን በበኩሉ ባለፈው ዓመት መስከረም ወር ላይ ሆሽ ላይ የሳልፈር ማስተርድ ጋዝ ጥቃት ማድረሱን የተባበሩት መንግስታት ድርጅቱ መርማሪ አካል ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ የውጭ ጉዳይ ሚኒስትር ያን የቭስ ሌ ድራይን እና የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብርኤል ባለፈው ህዳር 8 ቀን ባወጡት የጋራ መግለጫ ሁለቱን የኬሚካል ጥቃቶችን አውግዘዋል። የሶሪያ መንግስት ማንኛውንም አይነት የኬሚካል መሳሪያ ጥቃቶችን ማድረሱን እንዲያቆም ጠይቀዋል። የሶሪያ መንግስት ያለውን ኬሚካል መሳሪያን ሁሉ ኬሚካል መሳሪያን ለሚያግደው ድርጅት እንዲያስታውቅ ጠይቀዋል። መግለጫው አያይዞም ይህ ድርጊት የፈጸሙትን ተጠያቂ ለማድረግና ለወደፊቱ እንዲህ አይነቱን ጥቃት ለማስወገድ ዓለም አቀፍ ምላሽ መኖሩ ወሳኝ ነው ይላል። እንዲህ አይነት ዘገባ ከወጣ በኋላ የጸጥታ ምክር ቤትና መላ አባላቱ በፊት የገቡትን ቃል የመፈጸም ኃላፊነት አለባቸው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ፕሮግራማችን ከመሰማችን በፊት አድማጮች፣ ቆንጆት አጠራጠር ያሉ ዜና ለማጠቃለያ
ለበርካታ ዓመታት ስልጣን ላይ የቆዩት የዚምባብዌ ሮበርት ሙጋቤ ከመልቀቃቸውን ተከትሎ ኤመርሰን ምናንጋግዋ ተነጎዲያ አርብ አዲሱ ፕሬዚደንት ሆነው ቃለ መሐላ እንደሚፈጽሙ የሀገሪቱ ፓርላማ አስታውቋል። የዩናይትድ ስቴትስ የጦር ሰራዊት ሶማሊያ ውስጥ በአብራሪ አልባ አውሮፕላን ድሮን በሚባለው ባካሄደው ጥቃት ከ100 በላይ የአልሸባብ ታጣቂዎችን መግደሉን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። የቀድሞዊቱን ዩጎዝላቪያ ጉዳይ የሚመለከተው ዓለም አቀፍ የወንጀል ችሎት በጀነራል ራትኮ ምላዲች ላይ ጥፋተኛ የሚል ብይን ሰጥቷል። ምላዲች በአውሮፓውያን 1990ዎቹ ዓመታት ውስጥ የዘር ግጭት ሲካሄድ ወታደራዊ አዛዥ በነበሩበት ዘመን የጦርነት ወንጀል በመፈጸም ነው የተከሰሱት። ሚያንማር ውስጥ ሙስሊም ሮሂንጃዎችን ሀገር ጥለው በብዛት ወደ ጎረቤት ባንግላዴሽ እንዲሰደዱ የዳረጋቸውን ሁከት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የዘር ማጽዳት ነው ብለዋል። ቲለርሰን ዛሬ ባወጡት የጽሑፍ መግለጫ የተገኙት ሀቆች በጥንቃቄ ተመርምረው ከተጠኑ በኋላ ራኪኔ ክፍለ ሀገር ውስጥ ሮሂንጃዎች ላይ የተፈጸመው ተግባር የዘር ማጽዳት መሆኑ ተደርሶበታል ነው ያሉት። በተባበሩት መንግስታት ድርጅት የተመራ የሶሪያ አዲስ የሰላም ድርድር በቀጣዩ ሳምንት ሊጀመር እቅድ ተይዟል።
የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በየዕለቱ ከምሽት 3 እስካሁን 4 ሰዓት የሚያሰማን ፕሮግራም ለዛሬ እዚህ ላይ አብቅቷል።
ያስተናገድናችሁ ቆንጅ ይታየና
አዲሱ አበበንን። ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል
አብራችሁን ስላመሻችሁ በማመስገን
ደህና ደሩ። መልካም ታንክስጊቪንግ በዓሉን ለምታከብሩ